እናንተ ሁሉ ጋቢና ቪኦኤ የጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርብላችሁ ዝግጅቶች መካከል
የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ያው ሰላሙን የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የተሳሳተ መረጃ።
በመቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች ለሰላም መስፈን የሚያበረክቱበትን መንገድ ለማገዝ ጥረት እያደረገ መሆኑን አስታውቋል። ሙሉ ዘገባው በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀፍታሙ ስዩም መራለው፣ የምስልና ድምጽ ቀንብሩን ደግሞ ብርሃን ኃይሉ ትመራለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች በሰላም ግንባታ ላይ ድርሻ እንዲኖራቸው ለማገዝ እየሰራ መሆኑን ገልጿል። ይሄው የወጣቶች ማዕከል ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ ያለፈው አንድ ዓመት በስልጠና እንዲሁም ነጻ የቤተ መጻሕፍትና የኢንተርኔት አገልግሎትንም እየሰጠ ይገኛል። ሙልጌታ ጽባ ቀጣዩን ዘገባ ልኩልናል።
በመቀለ ዩኒቨርሲቲ ቅጽር ውስጥ በሚገኝ የአሜሪካ ኮርነር የእንግሊዘኛ ቋንቋ በበጎ ፍቃድ የሚያስተምረው ለዓለም ተጫነ ማዕከሉ ለርሱና ለሌሎች ወጣቶችም ምቹ ሁኔታ እየፈጠረ እንዳለ ይናገራል።
ቮለንቲሪሊ በበጎ ፍቃደኝነት ያገለግልኩ ገኛለሁ። በተጨማሪ ደግሞ አሜሪካን ኮርነር ለኦፕን ፕሮግራም እኔን በማጨት የትምህርት እድል እንደወስድ ቨርቹዋሊ ኦንላይን ትምህርት እንደወስድ በሰጠኝ እድል ያንን ተጠቅሜ የኦሪንቴሽኑ ፕሮግራም ጨርሼ ዋናውን ኮርስ ጨርሼ ከጆርጅ ሜሰን ዩኒቨርሲቲ የጨረስኩበትን ሰርቲፊኬት ባለፈው ተቀብያለሁ ማለት ነው። ያጠናሁት ደግሞ ቲቺንግ ኢንግሊሽ ቱ ያንግ ለርነርስ ነው። ለዚህ እኔ የምለው እዚህ በየሙያችን ብንመጣ ይሆን ነገር ስለሚኖር እዚህ አካባቢ ያለን ሰዎች በቀያል ሰንተሩን ቢሰጣውን ትሬኒንግ አንዳንድ እድሎችን ኔትወርኪንግችን ብንጠቀም ብዬ ለማለት እፈልጋለሁ።
በ2012 ዓ.ም ምረት ጥር ወር ላይ ስራ የጀመረው ይህ ማዕከል ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ወጣቶች በሰላም ግንባታ ላይ ተሳታፊ እንዲሆኑ ትኩረት አድርጎ እየሰራ እንደሚገኝ የማዕከሉ አስተባባሪ ሽሻይ ቋር ገልጿል።
የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ያው ሰላሙን የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ ተሳሳተ መረጃ። ስለዚህ ሰላምን ሰስቴን እንድናረክ ራሳችንም ባልተገባ ቦታ ወይም ውሳኔ ውስጥ እንዳንገባ የተጣራ እና ትክክለኛ ኢንፎርሜሽን መውሰድ እንዳለብን ሁሉንም ያምናል። ሁሉም ሰው መተግበሩ ላይ ነው። ሰው ይሄንን ሊተገብሩ በሚችልበት መልኩ ስልጠናዎችን ወስዷል። ይሄንን ስልጠና ከወሰዱ በኋላ ወደ ውጭ ወጡ ማህበረሰቡን ሲያነቁ የማንቃት ስራ ሲሰሩ አይተናል።
ሌላው የማዕከሉ ተጠቃሚ ምህረት አበርሃ የተባለ የመቀለ ዩኒቨርሲቲ ተማሪ በበኩሉም
ከጦርነቱ በኋላ በትግራይ እንደዚህ አይነት ማዕከሎች እንደዚህ አይነት የሳይንስ የትምህርት የትሬኒንግ ሴንተሮች መኖራቸው በጣም ጠቃሚ ነው። ሰላሙን ለማስጠበቅ ያለውን ችግሮች ለመፍታት በቀላሉ ወጣቱ እዚህ ማዕከል ተገኝቶ እንዲያነብና ከዓለም ላይ ያለው ላይክ ማይንድድ የሆኑ ሰዎች እንዲገናኝ በጣም አጋዥ ነው ብዬ አስባለሁ።
በመቀለ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች በአሜሪካን ኮርነር በሚገኘው አነስተኛ አዳራሽ በየሳምንቱ ሴሚናር ያዘጋጃሉ። አረጋዊ ገብረ ሚካኤል ከሴሚናሩ ተሳታፊዎች አንዱ ነው።
አሜሪካን ኮርነር ለኛ አንድ ከሚሰጠው ጥቅም አንጻር አንድ የማቴሪያል ነው። መጽሐፍቶችን እናነባለን፣ ኢንተርኔት አክሰስ አለ፣ ኮምፒውተርም መጠቀም ይችላል። ሌላ ይሄን አዳራሽ በየሳምንቱ ሴሚናር እናዘጋጅበት አመቻችቶልናል። ስላይድም ሳንቸገር አዳራሹም አሪፍ ነው ለስሞል ሳይዝ። ስለዚህ አዳራሹና የሪሶርስ አገልግሎት እያገኘን ነው።
ማከሉ ተተኪ ትውልድ የሆኑ ወጣቶች ከሉታቸውን በማሳደግ ቀና ህይወትና አብሩህ ተስፋ እንዲኖራቸው ለማድረግ እየሰራ እንዳለም የመቀለ አሜሪካን ኮርነር አስተባባሪ ሽሻ ቋር አመልክቷል።
ፖስት ኮንፍሊክት ላይ ድህረ ጦርነት ላይ በጣም ብዙ እንትኖች አሉ፣ ክራይሲሶች አሉ። እንደሚታወቀው ወጣቶች ብጅታው ውስጥ ናቸው። ወጣቶች ፊቸራቸውን ዲዛይን የሚያደርጉበት ቬኑ ይፈልጋሉ። ወጣቶች መደናበሮች ይታያሉ። መወሰን ላይ ምንድነው ማድረግ የምፈልገው ምንድነው መሆን የምፈልገው የሚሉ ነገሮች ላይ ድንብርብር የሚልበት ኮንዲሽኖች አሉ። በፖስት ኮንፍሊክት ላይ እንደ ማህበረሰብ እንደዛ አይነት ስቴት ኦፍ ቢንግ ይታያል ከሁላችን አንጻር ስናይ ማለት ነው። ስለዚህም ኮርነር ይሄኛውን መደናገሮች ወይ ደግሞ ይሄ የጥማት ናውሌጅ ኤንድ ስኪል ወይ ደግሞ እውቀትና ክህሎት መሰረት ያደረገ ስልጠና የሚፈልጉ ግን እሱ በማጣታቸው የሚፈጠርባቸው ድብርት የሚፈጠርባቸው መደናገር የሚፈጠርባቸው አሉባልታ ቦታ ላይ መዋል የሚለውን ነገር ላይ ይሄንን ኮርነር አጋዥ ነው። ይሄን ፊል ያደርጋል።
በኢትዮጵያ አሜሪካን ኮርነር በመባል የሚታወቁ የወጣቶች ማዕከላት በዋና ከተማ አዲስ አበባ 2፣ በጅማ፣ በባህር ዳር፣ በድሬዳዋና በመቀለ ከተሞች አንዳንድ ይገኛሉ። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
ሙልጌታን ለቀደመው ዘገባ አመሰግናለሁ። እኛ ለኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልደ ኢትዮጵያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና በመሰረታዊ ስልጠናዎች ካለሙበት እንዲደርሱ ያገዙ አገልግሎት የተመሰረተው የከፍተኛ ትምህርት እድል ለማግኘት የሚገጥሙ ተውረዶችን ለማቅለል ባለሙ ሌሎች ትውልደ ኢትዮጵያን ወጣቶች ነው። ከመስራቾችና ከተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል።
እኔ አማኔ ላይ ያለባለው አንድሬ ፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮስተር 2021 የተመረኩት በአሁን ሰዓት ደግሞ ማስተርስን እየሰራ ይገኛለው። ወደፊት ጎሌ ሜዲካል ስኩል የሚሄድ ማሳለ
አለንኪዳ መስጋን ይባላለሁ። ኤል ውስጥ የቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁን ሰዓት ኒትሪሽንስት ነኝ። ዊክ ውስጥ ሰራለው እና ማስተርሲን በሄልዝ ፕሮሞሽን ማኔጅመንት ተመርያለሁ።
ሰላም፣ ኤሎን አስመሮ ይባላለሁ። አሁን ሰዓት የሁለተኛ አመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ አዲያ ዩኒቨርሲቲ። በ2022 ተመራቂ ነበርኩ ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑም አመት ተመልሼ ምንቶር አደርጋለሁ።
ይህን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበር ዱሪንግ ዘ ፓንደሚክ። ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት ላይቀኔና ለጋራታ ስኮሌሽን የጀመርነው ፕሮግራሙን ከዛ በፊት ኢንዲቪጁዋሊ እንረዳ ነበር ተማሪዎች ኮሌጅ ከገባን በኋላ ኢንዲቪጁዋሊ እንዴት ኢስቴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው ስለ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ላይክ ሎካል ስንነግራቸው ያ everybody was happy and they were interested to be part of the program. በሰዓት እንደዛ ሲሆን ኦው ለምን እንደዚህ ከሆነ ለምን አንቀጥልም ይሄን ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኔ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ወረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንቺ ልመለስ።
ያ በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው ኮሌጅ ለመሄድ ፕሮሰስ የምትጀምረው። ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። እነዚህ ነገሮች ከየት ጀምሬ የት ላድርገው የሚለው ቻሌንጂንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ካይ ስኩል ከዘጠነኛ ክፍል ጀምሮ ስለም ልጆች ያሉ አብራን ቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ one to one ደሞ ወርክሾፖችንም በማዘጋጀት በዛ ስታርት ለመርዳት እንደሞከረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። እነሆን እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አሰረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቃሚ ያለው ነው ለኛ ፕሮግራም ብዙ ልብስ ከፍተኛ ቦታ ያለው ድርጅት ነው። አማኒን ፐርሰናሊ ነበር የምታወቀው ሃይ ስኩል ከመግባቴ በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስ እና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ ያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ የማስበው ሰው ላይኖር ይችላል እና ኤሴም በመጽሐፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዝሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆኑ ይችላሉ። አንድ በ12ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዝሜን ማስተካከል ይረዳኛል ብዬ ማሰብ ሳልነበረም እና አንድ መጥ መጨመር ፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸር የት እንደምማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟቸውን ካሉ ልታነሳቸው ትችላለህ? አባት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ፣ አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ነው ይመጣሉ፣ ግን ፕሮግራም ከገቡ በኋላ ይህንን አርግናር ስናቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ኢምፖርታንስ ሜንቶርሽፕ እኔ እዚህ ስመጣ በጣም አጋጥሞኝ ነበር። ቢካዝ አይደና ነው ሀቱ ናቪጌት ሲስተም ምን ካርኖስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ፈርስት ዋን እንግሊዝኛ በዛቱ ላችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያን ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ሚንስ ዴይ ዶንት ሲ ዘ ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ዲዲ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው ፋፕናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻለንጅ የሚመጡትም ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚ ሃይ ስኩል ላይ ያሉ ራሳቸው ቻሌንጅ ማድረግ አለባቸው ኢንቮልቭ ማድረግ አለባቸው ሰው ኦሬዲ ዩ ኖ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ
ደ ኤሎን ልመለስና ክፍተኛ ትምህርት ከበቃሽ በኋላ ተመለሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ እንድት ያደረገሽ ምክንያቱ ምንድነው ፋይዳውስ ምንድነው የማደርጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም በጣም ብዙ ሰው ነው በኔ ትምህርት ኢንቨስት ያደረገው ኤጁኬሽን እና እንደ ግዴታም ብዬ ነው የማስበው ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግርህ ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሲል የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል ማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል ስፔሻሊንግ መጠን እልካለሁና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓይር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ነው?
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዘ ዩኤስ ናት ጀስት እን ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ነው ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረድተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ አስ ፖስብል እንዲሆንላቸው ነው ሀሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ለውላ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ በርቱ።
እኛም እናመሰግናለን።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሚዛን ወጣት የህግ ባለሙያዎች መካከል ከዘጠኝ ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ የህግ ምሩቃን የተመሰረተ የበጎ ፈቃደኞች ስብስብ ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ፣ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትህ ብሔር ጉዳዮችን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ። በዚህ ጉዳይ ላይ ኤደን ገረመው ቀጣዩን አጠናቅራለች።
በ2007 ዓ.ም በ10 የዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
ማዕከሉ በዋነኛነት በዛ ጊዜ በሚቋቋምበት ጊዜ የነጻ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቀው እኛ ሀገር ፍትህ በጣም ውድ ናት ለመናገር ቢኮዝ እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሑፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩል መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትህ አብርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ ማኔል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራ ነው የምንገኘው፣ በፍትህ አብር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱ ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመረው ረዲ አንድ አመት ሆኖታል። የፈረንሳይ ትራሉ ድርጅት የሚረዳን ነው። በኮንሰርቲም ሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ ህግ ድጋፍ አገልግሎት በተለይ በቅርብ ሙግት ሂደት ላይ የነጻ ህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 አመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ነው የቆመልኝ። የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ፣ በፍቺ ጉዳይ፣ ከፍቺ በኋላ ባለው ክርክር ጉዳይ 6 አመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለ6 አመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያየ ክርክር ያለባቸውን።
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ ያሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሌላ በሰፊ የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸውን መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸው መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል፣ ወደሆነ ተግባር ውስጥ ከመግባታቸው ፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያስወሰነው ውሳኔ አለ። በዲፌንድ ኤንቫይሮንመንት ወይም ቁም ለአካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ። ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉ ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
እንደና መሰግናለን። ቀጣዩ ዘገባ ከፓሪስ ኦሎምፒክ ጋር የሚያያዝ ነው። የሰብአዊ መብት ተከራካሪ ቡድኖች የፈረንሳይ ባለስልጣናት ከፓሪስ ኦሎምፒክ አስቀድሞ ስደተኞችን እንዲሁም በወሲብ ንግድ የሚተዳደሩ ግለሰቦችንና ዋና ከተማይቱ ዙሪያ ያሉ ሌሎች ወገኖችን ያፈናቀለ ያለው እርምጃ የማህበራዊ መሰረትን ማጽዳት ሲሉ ከስተውታል። አያይዘውም እርምጃው የኦሎምፒክ ውድድሮችን ከመቼውም በተሻለ ሁሉን አሳታፊ ለማድረግ ፈረንሳይ የገባችውን ቃል ያመከነ ነው ብለውታል። የዚህን ጉዳይ ዝርዝር አሉላ ከበደ ያስተማራል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበት ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም፣ ወደ ሆነ ቦታ ውስጥ ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት እድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
ይህ ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማህበራዊ መሰረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ስለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመሙላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራ ዘመን
አብራችሁ ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።